The Voice of America! VOA!
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ሰኔ 24 2008 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምናምሽታችኋል። የምሽቱ አስተናጋጆቻችሁ ቆንጂት ታዬና
እኔም ሶሎሞን አባተ ነን።
የአማራ ብሔረተኝነት ማንነት ጥያቄ በማንሳታቸው ብቻ በ34 የወልቃይት ተወላጆች ላይ ተፈጽሟል። እንደዚሁም በቁጥር ወደ 93 የሚደርሱ ዜጎች አሁንም የማንነት ጥያቄ በማንሳታቸው ምክንያት ብቻ በተለያዩ ጊዜያት ታፍነው ተወስደው እስካሁን ያሉበት አይታወቅም።
የሰብአዊ መብት ጉባኤ ሰመጉ ዋና ዲሬክተር አቶ ብጻት ተረፈን ድምጽን የሰማ ነው። በምሽቱ አብይ ርዕስ ዝርዝሩ ይቀርባል።
በምስራቅ ኢትዮጵያ አወዳይ ከተማ በመንግሥት ታጣቂዎችና በነዋሪዎች መካከል በተፈጠረ ግጭት 6 ሰዎች መገደላቸው ተገለጠ። አዲስ አበባ ንፋስ ስልክ ላፍቶ አካባቢ ቤቶቻችን በዶዘር እየፈረሰብን ነው የሚሉ ነዋሪዎችም ድምጻቸው ይሰማል። ሌሎችም ዘገባዎች አሉን።
በሁለተኛው ዝግጅታችን አጋማሽ በዩናይትድ ስቴትስ ፕሬዝደንታዊ ምርጫዎች የትውልድ አፍሪካ አሜሪካውያን ተሳትፎ እየጎለበተ መምጣቱ ተነግሯል። በትናንትናው ዕለት በአሜሪካ ድምፅ ሬዲዮ ውይይት ተደርጎበት ነበረ። ዘገባ ይኖረናል። አፍሪካ በጋዜጦችና እሰጥ አገባ መደበኛ የአርብ ምሽት ፕሮግራሞቻችን ናቸው። አሁን ወደ ምሽቱ የዓለም ዜና እንለፍ።
የሶማሊያው ጽንፈኛ የሁከት ቡድን አልሻባብ የአጥፍቶ መጥፋት ዘመቻውንና ጥቃት ማድረሱን እንዲያቆም የሀገሪቱ ፕሬዚደንት ሐሰን ሼህ መሐመድ ጥሪ አሰሙ። ፕሬዚደንቱ አልሻባብ ጦርነቱን እንዲያቆም ጥሪያቸውን ያስተላለፉት ለ56ኛው የሀገራቸው የነጻነት ቀን ባስተላለፉት መልእክት ነው። የአልሻባብ መሪዎችና ታጣቂዎች ንጹሐን ሰዎችን መግደል፣ ወላጆቻቸውንና ወንድሞቻቸውን ማሸበር፣ የሶማሌ ሕፃናትን ያለ ወላጅ ማስቀረታቸውን እንዲያቆሙ የረመዳን ጥሪን አሰማለሁ ብለዋል። ወደ መንግሥት ገብተው ጤናማ ሕይወታቸውን እንዲመሩ የጠየቁት ፕሬዚደንት ሐሰን መብቶቻቸው ሁሉ እንደሚከበሩላቸውም ቃል ገብተዋል። የሶማሊያ ጦር በአፍሪካ ኅብረትና ወዳጅ ባሏቸው መንግሥታት ድጋፍ በአልሻባብ ላይ ተጨባጭ ድሎችን መጎናጸፉንም ፕሬዚደንቱ አክለው አመልክተዋል። ቁልፍ የአልሻባብ መሪዎችን ከጥቅም ውጭ አድርገናል፣ ብዙዎቹን ታጣቂ ተዋጊዎቻቸውን ገድለናል፣ የሥልጠና ሰፈሮቻቸውንና የስንቅና ትጥቅ ማከማቻዎቻቸውን አውድመናል ብለዋል ፕሬዚደንት ሐሰን ሼህ መሐመድ። የፑንትላንድና የጋልጋሙዱግ ክፍላተ ሀገር አስተዳደሮች ራሳቸውን ከአልሻባብ በመጠበቃቸው አመስግነዋል። የሶማሊያውያንን ሕይወት የሚነጥቅን ጠላት ሳናጠፋ ጨርሶ አናርፍም፣ ዋነኛው የቅድሚያ ጉዳያችን የሕዝብ ደህንነት ነው ብለዋል ፕሬዚደንቱ በዚሁ የ56ኛው የሶማሊያ ነጻነት ቀን መልእክታቸው።
በሌላ ዜና ደግሞ አልሸባብ ኬንያ ውስጥ ከሶማሊያ ወሰን አካባቢ በሁለት የመንገደኞች አውቶቡሶች ላይ በጣለው የደፈጣ አደጋ ቢያንስ 6 ሰዎች ገድሎ ሌሎች 11 ማቁሰሉን እማኞችና ባለስልጣናት ገልጸዋል። ዛሬ ረፋዱ ላይ ኤልዋክ በምትባል ከተማ ወደ 50 የሚሆኑ የአልሸባብ ታጣቂዎች አውቶቡሶቹን ድንገት ሲያስቆሙ አውቶቡሶቹን ያጅቡ የነበሩ የኬንያ ፖሊስ ጥብቅ ኃይል የሚባሉት የመከላከል ተኩስ መክፈታቸውንና ከዚያም የከበደ ልውውጥ መከተሉን እማኞቹን ተናግረዋል። ከተሳፋሪዎቹ አብዛኞቹ ከአውቶቡሶቹ ወርደው ማምለጣቸውና በየቁጥቋጦ ስር መደበቃቸውን ከዚያው የወጣ ዘገባ አመልክቷል። በጥቃቱና በተኩስ ልውውጡ 5 መንገደኞችና ከፖሊሶቹ 1 መገደሉን የአካባቢው የጸጥታ ባለስልጣናት አስታውቀዋል። ባለስልጣናቱ እንዳሉት ጥቃቱ ከተከፈተ ከአንድ ሰዓት በኋላ የደረሱት የኬንያ ወታደሮች የቀሩትን መንገደኞች ከአካባቢው ማውጣት ችለዋል። ትናንትም ሶማሊያ ውስጥ በአልሸባብ ታጣቂዎች መንገድ ላይ የተቀበረ ፈንጂ ባደረሰው ጉዳት 20 ሰዎች መገደሉ ቀደም ሲል ተዘግበዋል።
የመንግስት የዜና አውታር የሆነው በምህጻር ኤስኤቢሲ ተብሎ የሚታወቀው የደቡብ አፍሪካ ብሮድካስቲንግ ኮርፖሬሽን ቅድመ ምርመራ ወይም ሳንሱር ለማድረግ እየሞከረ ነው በሚል ተቃውሟቸውን ያሰሙ የሀገሪቱ ጋዜጠኞች በዋና ከተማይቱ ጆሃንስበርግና ኬፕታውን ውስጥ ዛሬ አደባባይ ወጡ። ጋዜጠኞች ሰልፎችን በሚሸፍኑበት ወቅት የሁከት አጋጣሚዎችንና የንብረት ውድመትን እንዲሁም በመንግስቱ የዜና ማሰራጫ ላይ የሚቀርቡ ስሞታዎችን እንዳይዘግቡ የሚከለክሉ ደንቦችና ድንጋጌዎችን ጨምሮ የዜና ማሰራጫው ባወጣቸው ገደቦች ምክንያት ብዙ ወቀሳዎች እየደረሱበት ነው። በቅርቡ 6 ጋዜጠኞች አንድም ይህንን ትዕዛዝ ረግጠዋል ወይም ተቃውመዋል ወይም ያለ ፍቃድ ከሌሎች መገናኛ ብዙሃን ጋር ተነጋግረዋል፣ ብሶታቸውን ገልጸውላቸዋል በሚል ክስ ከስራቸው መባረራቸው ተዘግቧል። በያዝነው ሳምንት መጀመሪያ ላይ የኤስኤቢሲ ተጠባባቂ ዳይሬክተር በጻፈው ግልጽ ደብዳቤ በተቋሙ ውስጥ እየተከናወነ ያለው አድራጎት ትክክል አይደለም፣ እኔ ደግሞ የዚህ ግብረአበር መሆን አልፈልግም ብሎ ስራውን በፈቃዱ ለቋል። በሌላ በኩል ግን ሳንሱር አላደርግም እያለ የደቡብ አፍሪካ ብሮድካስቲንግ ኮርፖሬሽን የሚቀርቡበትን ክሶች ያስተባብላል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የቀድሞ የአንድነት ፓርቲ አመራር አባል አቶ ሀብታሙ አያሌው ከሀገር ወጥተው እንዲታከሙ የቀረበውን የእግድ ይነሳልን አቤቱታ ዛሬ የተመለከተው ፌዴራል ጠቅላይ ፍርድ ቤት አቶ ሀብታሙ በሀገር ውስጥ መታከም እንደማይችል ሕክምናውን ከሀገር ውጪ ማድረግ አለበት የሚል በሐኪሞች የተወሰነ ማስረጃ ካቀረባችሁ በማንኛውም ሰዓት እግዱ ይነሳል መባላቸውን ጠበቃው አቶ አመሀ መኮንን ለአሜሪካ ድምፅ ተናግረዋል። ዝርዝሩን በመጽሔት ክፍለ ጊዜ እናቀርባለን።
የአሜሪካ የድሮን ጥቃቶች በሲቪሎች ላይ ያደረሱትን ጉዳት ይዘረዝራል የተባለ ሪፖርት ዋይት ሀውስ ዛሬ ያወጣል ተብሎ እየተጠበቀ ነው። ይህ ቤተ መንግስቱ ዛሬ ያወጣዋለሁ ያለው ሪፖርት ለረጅም ጊዜ ሲጠበቅ የቆየ መሆኑ ተገልጿል። ዩናይትድ ስቴትስ የምታካሄዳቸውን ድብደባዎች በተመለከተ ይበልጥ ግልጽ እንድትሆን የመብቶች ተሟጋቾች ቡድኖች ሲጎተጉቱ የቆዩ ሲሆን የሀገሪቱ ፕሬዚደንት ባራክ ኦባማ ትኩስ የውጊያ አካባቢዎች ከሚሏቸው ክልሎች ውጪ በሲቪሎች ላይ የደረሱ ጉዳቶችን እንደሚያሳውቁ ባለፈው መጋቢት ቃል ገብተው ነበር። ሪፖርቱ የሚያካትተው ፓኪስታን፣ የመን፣ ሊቢያና ሶማሊያ ውስጥ የተፈጸሙ ድብደባዎችን እንደሚሆን ተገልጿል። አፍጋኒስታን፣ ኢራቅና ሶሪያ ውስጥ የደረሱት ጉዳቶች በዚህ ሪፖርት አይጠቀሱም። ባለፉት 8 ዓመታት ውስጥ ፓኪስታን ውስጥ ብቻ አሜሪካ 392 እንዲሁም ባለፉት 14 ዓመታት ሶማሊያ ውስጥ በአልቃይዳ አዛዦች ላይ ያነጣጠሩ 145 የድሮን ድብደባዎች ማካሄዷን ዘ ሎንግ ዋር ጆርናል የሚባለው ህትመት አመልክቷል።
የእስራኤልና የፍልስጤምን ችግር በሁለት መንግስታት ምስረታ ለመፍታት ተይዞ የነበረው መፍትሄ ሁኔታዎች አሁን ባላቸው አካሄድ ከቀጠሉ እውንነቱ እየራቀ ነው ሲል የሽምግልናውን ጉዳይ የያዙት 4 ወገኖች የሚገኙበት የመካከለኛው ምስራቅ የሰላም ቡድን ዛሬ ባወጣው ሪፖርት አስታወቀ። ቡድኑ በዚህ ሪፖርቱ ሁከት፣ ሽብር፣ እስራኤል በዌስት ባንክ የምታካሂደው የሰፈራ ግንባታ፣ ጋዛ ሰርጥ ውስጥ ያለው ሁኔታ የሰላምን ብርሃን በእጅጉ እያደበዘዙት ናቸው ብሏል። 4 የመካከለኛው ምስራቅ ጉዳይ ቡድን አባላት ዩናይትድ ስቴትስ፣ ሩሲያ፣ የአውሮፓ ህብረትና የተባበሩት መንግስታት ድርጅት ናቸው። እስራኤላውያኑም ፍልስጤማውያኑም ለሁለት መንግስታት ምስረታ መፍትሄ ተፈጻሚነት ጽናት ያለው የፖሊሲና የተግባር አቋም እንዲያሳዩ ቡድኑ አሳስቧል። በውጭ ቅኝ ገዢ ጦር ስር ላለነው ይህ ሪፖርት የጠበቅነውን አይመስልም ሲሉ የፍልስጤም አርነት ግንባር ዋና ጸሐፊ ዶክተር ሳይብ ኤረካት ቅሬታቸውን የገለጹ ሲሆን በተባበሩት መንግስታት ድርጅት የእስራኤል አምባሳደር ዳኒ ዳነን ደግሞ የሪፖርቱ ድምዳሜ የፍልስጤም አስተዳደር በእስራኤል ያለውን ጠበኝነት ያሳያል ብለዋል።
ሰሞኑን በታሊባን ላይ ባደረሱት ጥቃት በርካታ የአማጽያኑን ታጣቂዎች መደምሰስ መቻላቸውን የአፍጋኒስታን ባለሥልጣናት አስታወቁ። ባለፉት 24 ሰዓታት ብቻ የጸጥታ ኃይሎቻቸው ባደረሱት ጥቃት በምስራቅ ናንጋሃር ክፍለ ሀገር 32 ታጣቂዎችን መግደላቸውንና ከእነሱ የሞቱት 2 ብቻ መሆናቸውን ባለሥልጣናቱ አክለው አመልክተዋል። ዜናው አበቃ።
ክብራትና ክብራን አድማጮች የካሜሪካ ድምጽ ራዲዮ ጣቢያ ባጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ሰኔ 24 ምሽት ፕሮግራማችን ነው። የምናስተናግዳችሁ ቆንጅ ይታየና
እኔም ሰሎሞን አባተነን። አሁን ወደ ዘገባዎቹ ክፍለ ጊዜ እንሸጋገራለን። ከዚያ በፊት በሁለተኛው አጋማሽ የሚቀርብ ዝግጅት ለቅምሻ እናሰማችሁ። በዩናይትድ ስቴትስ የሚኖሩ ትውልዳቸው አፍሪካ የሆነ በአሜሪካ ምርጫ ላይ ምን ሚና አላቸው?
We are about 4% of the total foreign born population. We're also about 4% of
በሌላ ሀገር ተወልደው ወደዚህ ከመጡ አሜሪካን መካከል እኛ 4% የሆነ ድርሻ አለን።
ዶክተር መና ደምሴ በጥቁር አሜሪካውያን ምክር ቤት የድጋፍ ሰጪ ተቋም የጥናትና ፖሊሲ ባለሙያ ናት። በሁለተኛው አጋማሽ ዝግጅት ይኖረናል። እሰጣ ገባና አፍሪካ በጋዜጦችም ተዘጋጅተዋል። አሁን ወደ ምሽቱ አብይ ርዕስ እንሻገር።
በኢትዮጵያ ህገ መንግስት መሰረት የማንነት ጥያቄ በሚያነሱ ዜጎች ላይ የሚፈጸም ግድያ፣ ህገወጥ ስርዓት፣ አፍኖ መሰወር፣ ማፈናቀልና ንብረት መንጠቅ በአስቸኳይ ይቁም ሲል የሰብአዊ መብቶች ጉባኤ ጥሪ አቀረበ። ሰመጉ በ141ኛ ልዩ መግለጫው የወልቃይት፣ የቅማንት፣ የቁጫና የኮንቶማ ማህበረሰቦች ያነሱትን የማንነት ጥያቄ ተከትሎ ከ56 ያላነሱ ሰዎች መገደላቸውን አስታውቋል። በመቶ ሚሊዮኖች የሚገመት ንብረት መውደሙንም ገልጿል። ሌሎች የተለያዩ ጉዳቶች በዜጎች ላይ መድረሳቸውንም ይፋ አድርጓል። መለስካቸው አማሃ ተጨማሪ ዘገባ አለው።
ቀድሞ የኢትዮጵያ ሰብአዊ መብቶች ጉባኤ በመባል የሚታወቀው ዛሬ ደግሞ ሰብአዊ መብቶች ጉባኤ በሚል ስያሜ የሚታወቀው ለሰብአዊ መብቶች ተከራካሪ ድርጅት በ141ኛው ልዩ መግለጫው አራት ማህበረሰቦች ባነሱት የማንነት ጥያቄና በተከተለው የሰብአዊ መብቶች ጥሰት አተኩሯል። በተለይም የወልቃይት ተወካዮችና የሀገር ሽማግሌዎች ገለጹልኝ እንዳለው ከሆነ የወልቃይት ሕዝብ የአማራ ብሔረተኝነት የማንነት ጥያቄ ያነሳው አሁን አይደለም። ህወሓት በትጥቅ ትግል ላይ በነበረበት ጊዜም የተነሳና ምላሽ ያልተሰጠው ጥያቄ እንደሆነ መግለጫው ያትታል። ከ1983 ዓ.ም በኋላም ምላሽ ሳይሰጠው ሲንከባለል የመጣ ጥያቄ ነው ሲሉ ተወካዮቹንና የሀገር ሽማግሌዎች በመጥቀስ መግለጫው የችግሩን ጥንተ ታሪክ ያመለክታል። ይህ ጥያቄ እስከ ዛሬ መፍትሄ ባለማግኘቱና ተቃውሞም እንደቀጠለ መሆኑን፣ በዚህም ምክንያት ሰዎች እንደተገደሉ መግለጫው ስማቸውንና የተገደሉበትን ስፍራ በዝርዝር ያሳያል። የሰመጉ ዋና ዲሬክተር አቶ ብጻተ ተረፈ
የማራ ብሔረተኝነት ማንነት ጥያቄ በማንሳታቸው ብቻ በ34 የወልቃይት ተወላጆች ላይ ተፈጽሟል። እንደዚሁም በቁጥር ወደ 93 የሚደርሱ ዜጎች አሁንም የማንነት ጥያቄ በማንሳታቸው ምክንያት ብቻ በተለያዩ ጊዜያት ታፍነው ተወስደው እስካሁን ያሉበት አይታወቅም። ይሄ ታፍነው መወሰድም አንዱ ትልቅ ችግር ነው። ድብደባና ማሰቃየት የደረሰባቸው ዜጎች አሉ። ዝርዝሩ መግለጫው ላይ ይገኛል። ወደ 3 የሚሆኑ ዜጎች ተዘርዝረዋል። ይሄ በሰመጉ አቅም ባለን የሰው ኃይል ባለን የሀብት መጠን አቅማችን የፈቀደውን ያህል ያለው ተጨባጭ ሁኔታም በጣም ትንሽ አስቸጋሪ ስለሆነ በዛ ውስጥ ሆነን የሰራ ነው እና ያገኘ ነው ውጤት ነው።
ከዚህ በላይ መግለጫው ይህንኑ የማንነት ጥያቄ አንስታችኋል የተባሉ 11 ሰዎች የእርሻ መሬት፣ መኖሪያ ቤትና ንብረት መነጠቃቸውን፣ 173 ሰዎች ከመኖሪያቸው መፈናቀላቸውንና ሌሎችንም ይዘረዝራል። በተመሳሳይ መንገድ በአማራ ክልል የቅማንት ማህበረሰብ የማንነት ጥያቄ ሲያነሳም ጥያቄውን በሰላማዊ መንገድና ሕግን መሰረት በማድረግ ባቀረቡ ሰዎች ላይ ከባድ የመብት ጥሰት እንደተፈጸመ መግለጫው ያሳያል። የአማራ ክልል የጸጥታ ኃይሎችና ታጣቂዎች ጥቅምት 22 ቀን 2008 ዓ.ም አርማጭሆ ወረዳ ማውራ ቀበሌ በወሰዱት የኃይል እርምጃ 22 ሰዎች መገደላቸውን፣ 10 ሰዎች መቁሰላቸውን የሰመጉ ልዩ መግለጫ ይናገራል። ከዚህም በተጨማሪ በአራት ወረዳዎች ላይ 148,462,176 ብር የሚገመት ንብረት እንደወደመ መግለጫው ይዘረዝራል። አቶ ብዛትን እንደሚሉት የወልቃይትንና የቅማንትን ጉዳዮች ሰመጉ ሲመረምር ሌሎች ችግሮችንም አስተውለዋል።
የህብረተሰቡ የማንነት ጥያቄ መግፋቱ እንዳለ ሆኖ እነዚህ ይሄን ጥያቄ ለራስ ያልታወቀ አጀንዳ ለማዋል አንዳንድ ጥረቶች በሁሉም አቅጣጫ አይተናል። ከመንግስትም አቅጣጫ አይተናል፣ ከተቃዋሚም አቅጣጫ አይተናል። መንግስት ውስጥ ምርስ በርስ ካለ አንዳንድ ፉክክር ከመስል ፍላጎትም አንጻር አንዳንድ አጀንዳቸውን ከቀማንት ጀርባ አንዱ ሊቆም ይፈልጋል ከወልቃይት። እኛ ይሄ ሁሉ ጸድቶ ችግሩ የዜጋ ችግር፣ ችግሩ የሰብአዊ መብት ችግር፣ ችግሩ ነገር ደግሞ የአገር ችግር በሰላምና በጸጥታ ላይ ሁሉ አሉታዊ ሆነ አስተዋጽኦ ሊያመጣ የሚችል ችግር በመሆኑ በጊዜ ትኩረት እንዲሰጠውና ሌላ አጀንዳ ያላቸው ሁሉ እጃቸውን ሁሉ እንዲያነሱ በመግለጫችን ላይ እነዚህን በትኩረት ለመግለጽ ሞክረናል።
የቁጫና የኮንቶማ ማህበረሰብ ጥያቄዎችን በተመለከተና የተከተለውን የመብት ጥሰት ከዚህ በፊት በወጡት መግለጫዎች እንደተዘረዘሩ የተከሱት የሰመጓና ዳይሬክተር በዚህ መግለጫ ለማሳየት የተፈለገው ችግሩ መቀጠሉና መንግስትም ትኩረት እንዲሰጠው ነው ብለዋል። ለምሳሌም የቁጫ ማህበረሰብን የማንነት ጥያቄ አንስተዋል ተብለው የተለያየ የመብት ጥሰት የተፈጸመባቸውን አስተውሰዋል።
ለምሳሌ 42 የማህበረሰቡ አባላት ይህን ጥያቄ በማቅረባቸው ምክንያት ታስረው እንደሚገኙ ገልጸናል። በዛሬውም ድረስ ታስረው ይገኛሉ 42 የሚሆኑ ሰዎች። ከዚሁ ጥያቄ ጋር በተያያዘ ካሁን በፊት የተገደሉ ሰዎች አሉ። እነዚህ ገዳዮቻቸው ለህግ አልቀረቡም። ከ100 በላይ የሚሆኑ ዜጎች በጥይት ቆስለዋል። ከ100 በላይ ዜጎች እዚህም ጥፋት ፈጻሚዎች ለህግ አልቀረቡም። በብዛት ከመንግስት ስራ የተባረሩ እንዲሁም ከእርሻቸው የተፈናቀሉ ከትምህርት ገበታቸው ተመልሰው ወደ ትምህርት ገበታቸው ሁሉ እንዳይገቡ የተደረጉ፣ ነጋዴዎች እንዳይነግዱ ሁሉ የተከለከሉበት እነዚህ ዝርዝር ጉዳቶች ተቀምጠዋልና ስታሁን ጥፋት የፈጸሙት ለህግ አልቀረቡም፣ የተጎዱት አልተካሱም። የኮንቶማም ቢሆን እንዲሆን የኮንቶማም አካባቢ በርካታ ዜጎች ይህንን ጥያቄ በመጠይቃቸው ለህገወጥ ግድያ፣ ለእስራት፣ ንብረት ለማውደም መዳረጋቸውን ደጋግመን ለመወትወት ሞክረናል። ነገር ግን ችግሩ ዛሬም ድረስ አለ።
አቶ ብጻ ተተረፈ ሰመጉ የሚያወጣቸው መግለጫዎች ሁሉ በማስረጃ ላይ የተመሰረቱ መሆናቸውን ይናገራሉ። ይሁንና ከሚመለከታቸው የመንግስት አካላት መረጃዎችን ለማግኘት ቀላል እንዳልሆነ አስረድተዋል።
ትልቁን ስዕል እንግለጸው። አልፎ አልፎ በግለሰብ አንዳንድ የመንግስት ባለስልጣኖች በኩል የሚኖረው መልካም ቀረቤታ እንዳለ ሆኖ ትልቁ ስዕል ግን ትብብር ያለማግኘት ነው። በግልጽ አንፈልጋችሁም፣ አትምጡ፣ ሂዱ፣ ውጡ የሚባልበት ጊዜ ባይኖርም ነገር ግን በውጤት ደረጃ መጨረሻው ላይ ቢሮአቸው ሄደን አንኳክተን በተደጋጋሚ ስብሰባ ላይ ናቸው፣ አሁን ጊዜ አይመቻቸውም፣ አንዳንድ ቦታ ላይ ስንሄድም እንዲሁ መረጃ ቢኖረንም መረጃ ለእናንተ አንሰጥም፣ መረጃ ለሚመለከተው ለሌላ አካል አለ፣ ለእሱ ነው የምናደርሰው። እኒህና እኒህን የመሰሉ ፊት ለፊት ያልተገለጹ የትብብር ማነሶች አሉ።
141ኛው የሰመጉ ልዩ መግለጫ በማጠቃለያው በኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ህገ መንግስት መሰረት የማንነት ጥያቄ ለሚያነሱ ማህበረሰቦች የፌዴሬሽን ምክር ቤት ፍትሐዊ፣ ሚዛናዊ፣ ተአማኒነት ያለውና ዴሞክራሲያዊ መፍትሄ በወቅቱና በአፋጣኝ እንዲሰጥ ጥሪ አቅርበዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል።
በአዲስ አበባ ከተማ ላፍቶ ክፍለ ከተማ በወረዳ አንድ በተለምዶ ሀና ማርያም፣ ፉሪ፣ ቀርሳ፣ ኮንቱማና ማንጎ ጨፌ በተባሉ አካባቢዎች ረቡዕ ዕለት ከቤት መፍረስ ጋር በተያያዘ በአካባቢው ነዋሪዎችና በፖሊስ መካከል በተነሳ ግጭት የሰው ሕይወት መጥፋቱ መዘገቡ ይታወሳል። የአካባቢው ነዋሪዎች የመኖሪያ ቤቶቹ ከትናንት ጀምሮ በዶዘር እየፈረሱባቸው እንደሆነና ወንዶች ወደ አካባቢው እንዳይገቡ መከልከላቸውን ዛሬ ለአሜሪካ ድምፅ ተናግረዋል። ጽዮን ግርማ ማምሻውን ነዋሪዎቹን አነጋግራ ተከታዩን ዘግባለች።
የአምስት ቀን አራስ ነኝ። ቤቶቹ በሙሉ በዶዘር እየተናዱ ሲፈርሱና እኔን እየቀረበኝ ሲመጣ የአምስት ቀን ወንድ ልጅን ታቅፌ አንድ የ11 አመትና አንድ የ6 አመት ሁለት ልጆችን እዛው ዝናብ ላይ ጥዬ ጓደኛዬ ቤት ተሸሽጌ መጥቻለሁ ያለችን ማምሻውን በንፋስ ስልክ ላፍቶ ክፍለ ከተማ ሃና ማርያም አካባቢ በተለምዶ ኡራኤል በሚባለው አካባቢ ነዋሪ እንደሆነች የገለጸችልን እናት ናት።
ወንዶቻችን የሉም፣ እኛ ብቻችንን በቃ እየተሰቃየን ያለን። ልጆቼ እዛ ዝናብ ሁሉ ደበደባቸው። ሜዳ ላይ ናቸው፣ በቃ ምን ላይ እየመጣሁ። እኔ ግን አሁን ርቄ ነው ያለሁት። ልጆቼን እዛ ጥዬ አራስ ይዤ ቁጭ ብያለሁ ጓደኛዬ ጋር ማለት ነው። ወዴት እንደምንሄድም ግራ ገብቶናል። ከላይ ዝናብ እየዘነበብን ነው። በቃ መኖራችንም አልታወቀም። በቃ እኔ እንጃ፣ በጣም ከብዶናል። የኢትዮጵያ አምላክ ይፍረድ። በቃ ሌላ ምንም እናወራ ነገር የለም። በቃ የአራስነት ምንም አላረፍኩማ። የወዳነው ልዬ የርኩ ነው። በባዶ እግሬ ነው እዚህ መጣሁ ድረስ ጓደኛዬ ልጄ ከአስፋልት ከተሻገርኩ በኋላ ነው ልጄ ተቀበለች።
አብዛኛው አባወራ እንደታሰረ ያልታሰረውም ወደ አካባቢው መግባት እንደማይፈቀድለት ገልጻ፣ አቅም ያለው የቤቱን እቃ ያወጣል፣ አቅም የሌለው እንደኔ አይነቱ ግን ልጆቹን በትኖ ወጥቷል ትላለች። በአቃቂ ቃሊቲና በንፋስ ስልክ ላፍቶ ክፍለ ከተማ አጎራባች ላይ ነዋሪ እንደሆነ የሚናገረው ሌላ አስተያየት ሰጪ አካባቢውን መጥታችሁ በአይናችሁ ብታዩት የተሻለ ይሆን ነበር፣ እጅግ የሚያሳዝን ሁኔታ እየተፈጠረ ነው ይላል።
ወደዛ ወንዶች የሚባል ነገር ልንጠጋ አልቻልንም። ወደ ቤቱ የሚፈርስበት አካባቢ ማለት ነው እንዳለ በቃ ያለው እቃ የሚጭኑ ሴቶች ናቸው። የተጎዳውን ሰው የሚያነሱ ሴቶች ናቸው። ከዛ ውጪ ወንድ የሚባል ነገር እዛ ዝር አይልም። እዛ አካባቢ ከሄድሽ በፖሊስ ትያዛለሽ፣ ትደበደባለሽ። ሌላም ከዛም አልፎ ተርፎ ግድያም አለ። ስለዚህ በጸጉርሽ እንኳን ጸጉርሽን አሳድጌሽ በጸጉርሽ የተነሳ ጸጉሬ ምንድን ነው እጄን ኪስ ውስጥ ለምን ትከታለህ? በቃ ማለትም ዜጋ ነኝ ብለሽ እንኳን ለማውራት በጣም ያስጠላሻል። አካባቢ እና አሁን ዛሬ ያለው ሁኔታ ምንድን ነው? ኮሪያ ያየሽውን ነገር ነው ኢትዮጵያ ውስጥ የሚታይ ማለት ነው። ምንድን ነው ሰዎቹ ቃቸውን ጭኖ ወደ ተለያዩ ቦታ ወደ አስፓልት ዳር ወደ ጤሻው ስር ምናምን በዛ ነው። አሁን ያለው ሁኔታ ይሄ ነው። እስካሁን ድረስ ማለት ነው ፖሊሶችም ተከበቡ ነው ያሉ።
ነዋሪዎቹ እንደሚሉት እንዲፈርሱ የተወሰነባቸውና እየፈረሱ ያሉት አብዛኛው ነዋሪ ገንዘብ ከፍሎ የሰራቸው ወደ 30,000 የሚገመቱ ቤቶች ናቸው። እነዚህ ቤቶች ሲገነቡና ህዝቡ ሲኖር መንግስት ነበር። እንደውም በርካቶቹ ሰነድ ያላቸው ናቸው። እንደተባለው ህገ ወጥ ቢሆኑ እንኳን እንደ መንግስትነቱ ችግራችንን ተረድቶ ሊያነጋግረን በጋራ መፍትሄ ሊያፈላልግልን ሲገባ እንዴት በክረምት በዚህ ዝናብ በዶዘር እየጠረገ ያስወጣናል ሲሉ ይጠይቃሉ። ይህን በተመለከተ መረጃ እንዲሰጡን አሁን የወረዳ አንድ ተወካይ እንደሆኑ የተነገረን አቶ ካሳ ጎደፋዬ ጋር ደውዬ ነበር። እርሳቸው መሆናቸውን ካረጋገጡልኝና ሰላምታ ከተለዋወጥን በኋላ የደወልኩት ከአሜሪካ ድምጽ መሆኑንና ነዋሪዎቹ የሚያነሱትን ጥያቄ ካዳመጡኝ በኋላ
አቶ ካሱ ሲመጡ ይደውላል። አቶ ካሱ አይደለም ወንድም ነው።
አሁን አቶ ካሱ ነኝ ብለውኝ ነበር እኮ።
ወንድም ነኝ ስልኩ እኔ ጋር ነው ያለው።
አሁን አቶ ካሱ ጎደፋዬ ኖት ወይ ስሎት ነኝ ብለውኝ ነው። ከዛ በኋላ እንደገና ጥያቄውን ሳቀርብ ወንድሙ ነኝ አሉኝ። ከወረዳ አንድ ኃላፊዎች በተጨማሪ ጉዳዩ ይመለከታቸዋል ያልነውን የመንግስት ባለስልጣናት ለማግኘት ከፍተኛ ጥረት ብናደርግም ስልኮች ባለመስራታቸው ምክንያት ልናገኝ ሳንችል ቀርተናል። በሌላ በኩል የአዲስ አበባ ፖሊስ ኮሚሽን ትናንትናና ከትናንት በስቲያ አገር ውስጥ ለሚገኙ ብዙሃን መገናኛ በላከው መግለጫ በአካባቢው በህገወጥ መንገድ የተገነቡ ግንባታዎችን ለመለየት የወረዳው አስተዳደር ከቀናት በፊት ከአካባቢው ማህበረሰብ ጋር ውይይት ሲያደርግ መቆየቱንና ህጋዊውን ከህገወጥ በማጥራትና በማወያየት ሂደት ላይ እያለ ህገወጦች ባስነሱት ረብሻ በስፍራው የነበሩ ሁለት የፖሊስ አባላትና የወረዳው ስራ አስፈጻሚ ህይወታቸው ማለፉን አስታውቋል። በተጨማሪም ህብረተሰቡ የሚያቀርበውን ማንኛውንም አይነት ጥያቄ የህግ የበላይነትን ባረጋገጠ በህጋዊ መንገድ በየደረጃው በሚገኙ የመንግስት አካላት የሚፈታ ሆኖ በህገ ወጥነት የሚደረግ ማንኛውም እንቅስቃሴ የህብረተሰቡን ሰላም ለመጠበቅ ህጋዊ እርምጃ እንደሚወስድ ኮሚሽኑ ገልጿል።
አመሰግናለሁ ጽዮንን ለዘገባዋ። አሁንም ከእሷው ጋር እንቆያለን። የቀድሞው የአንድነት ፓርቲ አመራር አባል አቶ ሀብታሙ አያሌው ከሀገር ወጥቶ እንዲታከም የቀረበውን የእግድ ይነሳልን አቤቱታ ዛሬ የተመለከተው ፌዴራል ጠቅላይ ፍርድ ቤት አቶ ሀብታሙ በሀገር ውስጥ መታከም እንደማይችል፣ ሕክምናውን ከሀገር ውጭ ማድረግ አለበት የሚል በሐኪሞች የተወሰነ ማስረጃ ካቀረባችሁ በማንኛውም ሰዓት እግዱ ይነሳል መባላቸውን ጠበቃው አቶ አመሃ መኮንን ለአሜሪካ ድምፅ ዛሬ ተናግረዋል። ጽዮን ነች አቶ አመሃን ያነጋገረቻቸው።
አቶ አማሃ መኮንን ለአሜሪካ ድምጽ ስለሆነታው ሲያስረዱ አቶ ሀብታሙ አያሌው በጠና መታመሙን ገልጸው ህመሙ ከባድ መሆኑንና በዚህ ሁኔታ ሀገር ውስጥ መታከም ስቃውን የበለጠ ከባድ ስለሚያደርገው ውጭ ሀገር ሄዶ መታከም እንዲችል በፍርድ ቤት የተጣለበት የመንቀሳቀስ መብት እገዳ እንዲነሳለት በትናንትናው ዕለት ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ላስገቡት አቤቱታ አቶ ሀብታሙ ህክምናውን ከሀገር ውጭ ማድረግ አለበት የሚል የሐኪም ማስረጃ ካቀረባችሁ እግዱን እናነሳለታለን የሚል ምላሽ እንደተሰጣቸው ገልጸዋል።
በሌላ በኩል ይሄ የማይቻል እንኳን ቢሆን መደበኛው ቀጠሮ ማክሰኞ ነው። በይግባኙ ላይ ውሳኔ ለመስጠት በዛ ቀን በጉዳዩ ላይ ውሳኔ ሰጥተን አጠቃላይ እልባት ልንሰጠው እንሞክራለን ነው ያሉት። በዛም ቀን ራሱ በዋናው ጉዳይ ላይ የመጨረሻ እልባት መስጠት ባይቻል እንኳን ሀብታሙ ጉዳይ በተለይ አይተን አንድ አይነት መፍትሄ እንሰጣለን የሚል ነው። በእኛ በኩልም እግዱን እንኳን ለማንሳት የማይቻል ቢሆን በዋስትና ሊቀየር የሚችልበት ሁኔታ እንዲታይ ጠይቀን ፍርድ ቤቱም ይህንን ተገነዘበው ይመስላል።
አቶ ሀብታሙ አያሌው ማዕከላዊ በእስር ላይ በነበረበት ወቅት ህመም እንደጀመረው የተገለጸ ሲሆን በወቅቱም ሕክምናና ክትትል ባለማግኘቱ እዚህ መድረሱን ቤተሰቦቹ ይናገራሉ። አቶ አማህ መኮንን አቶ ሀብታሙ አሁን ባለበት ሁኔታ እዚህ ሀገር ቢታከም የባሰ የተወሳሰበ ችግርና የከፋ ህመም እንደሚያጋጥመው ከሐኪም እንደተነገራቸው ያስረዳሉ።
ለመርዳት ተብሎ የሚደረግ ሕክምናና ከሚሆን በስተቀር አንደኛ በጣም ስቃይ የሚያስከትል ሕክምና ነው የሚደረገው። ያው ኦፕሬሽን ነው። ኦፕሬሽኑ ግን ወደ 4 ጊዜ ነው የሚደረገው። ነገር ግን አሁን በዓለም ላይ ለዚህ አይነቱ ህመም ያለው የተሻለና በጣም አስተማማኝ ሕክምና አንደኛው ታፒንግ የሚባል ነው። ሌላ የኮልድ ሰርጀሪ የሚባሉ አይነቶች ናቸው። እነዚህ እንደዚህ አይነት ሕክምናዎች ኢትዮጵያ ውስጥ አይሰጡም። ስለዚህ ማንም ሰው በእንዲህ አይነት ህመም ደረጃ ላይ ያለ ሰው አሁን ሀገር ውስጥ ሊሰጥ ከሚችለው ህክምና አይነት ይልቅ በውጭ ሀገር የሚደረጉት ህክምናዎችን ማግኘት ቢችል በጣም እንደሚመረጥ ነው እየነገሩን ያሉት።
ዓለም አቀፍ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል በትናንትናው ዕለት አቶ ሀብታሙ አያሌውን በተመለከተ ባወጣው መግለጫ አቶ ሀብታሙ አያሌው በሶስተኛ ደረጃ የኪንታሮት ማለትም ሄሞሮይድስ በሽታ በከፍተኛ ሁኔታ በመሰቃየት ላይ እንደሆነ በመግለጽ ተንቀሳቅሶ የመታከም መብቱ ተጠብቆ በአስቸኳይ ከሀገር ወጥቶ መታከም እንዲችል እንዲደረግ የኢትዮጵያውን ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝን ጠይቋል። አቶ አማሃ መኮንን አቶ ሀብታሙ አያሌው አሁን ከነስቃዩ በሆስፒታል እንደሚገኝና ሐኪሞች እያደረጉለት ባለው ከፍተኛ ርብርብ ህመሙን በማስታገሻ መድኃኒት እያስታገሱ በዛሬው ዕለት ትንሽ መንቃት እንደቻለ ጠቁመዋል።
በምስራቅ ሐረርጌ ዞን አወዳይ ከተማ በመንግስት ታጣቂዎችና በህዝብ መሃል ዛሬ በተፈጠረ ግጭት 6 ሰዎች መገደላቸውን ነዋሪዎች ተናገሩ። የሐሮሚያ ሆስፒታል በበኩሉ የተገደሉት ሰዎች ቁጥር 4 መሆኑን ጠቅሶ በአሁን ወቅት በሆስፒታሉ ውስጥ ሕክምና በማግኘት ላይ ያሉት 3 ናቸው ሲል አረጋግጧል። የኦሮምኛ ክፍል ባልደረባችን ጃለኔ ገመዳ ያጠናቀረችውን ዘገባ ትዝታ በላቸው ታቀርባለች።
የክስተቱ መነሻ በአወዳይ ከተማ ውስጥ ያለ አንድ የሞባይል ስልክ መሸጫ ሱቅና አጠገቡ የሚገኝ የፍራሽ መሸጫ ባልታወቀ ምክንያት መቃጠላቸው መሆኑ ታውቋል። የአካባቢው ህዝብ እሳቱን ለማጥፋት ጥረት ቢያደርግም ውሃ ባለመኖሩ አልተቻለም። ህዝቡ በአካባቢው ያሉትን የኦፒዲኦ ማለትም የኦሮሞ ህዝብ ዲሞክራሲያዊ ድርጅት ባለስልጣናት ለእርዳታ ቢማጸንም ቆመው ከመሳለቅ በስተቀር ምንም እርዳታ አላደረጉም ይላሉ ከአካባቢው ስለ ክስተቱ የገለጹ ሰዎች። በዚህ የተነሳም ህዝቡ ማግረምረምና ድንጋይ መወርወር ጀመረ። ወዲያው ባለስልጣናቱ የጸጥታ ኃይሎችን ጠሩ ይላል መሐመድ አባገሮ የተባለ ወጣት።
አጋዚ ደከኒ ዋመሜ ፖሊሲ ኦሮሚያ ዱር ሰዱፌ ፖሊሲ ኦሮሚያ ተነይ ፌደራል ፖሊስ
የተጠሩት የአጋዚ አባላት ናቸው። እነርሱ ከመድረሳቸው በፊት የኦሮሚያ ፖሊስ ቀድሞ በቦታው ተገኘ። ከዛም የፌደራል ፖሊስ በሁለት ወራል መኪና ተሞልተው መጡ። የከተማው ወጣቶችም ግልብጥ ብለው ወጡ። ከዛ ከኦሮሞ ህዝብ ዴሞክራሲያዊ ድርጅት ኃላፊዎች አንዱ በጥይት አንዲት ልጅ መታ።
የተመታችው የ7 ዓመት ሴት ልጅ እንደሆነችና ወደ ክሊኒክ ተወስዳ ወዲያው ህይወቷ እንዳለፈ በስልክ ከአወዳይ ያነጋገረን መሐመድ አባገሮ ገልጿል። ከዚያም ከዚያው ከአካባቢ የሆነ መሐመድ የሚባል የአጋዚ ሰራዊት አባል ተኩስ ከፍቶ 3 ልጆችን ገደለ። እነርሱም ፍሮምሳ የሚባል የ13 ዓመት ልጅ፣ ስሙ ያልተጠቀሰ የሃሮማያ ጎቤ ተወላጅ ወጣት፣ እንዲሁም ሃሮማያ ከተማ ውስጥ በጃጅ በመንዳት የሚተዳደር ቃለ አብ የተባለ ወጣት መሆናቸው ታውቋል። በጥይት የተመቱት ከዚያ በላይ ናቸው ይላል መሐመድ አባገሮ። ነገር ግን ሃሮማያ ሆስፒታል ሄጀ ያየሁት ይላል
ሆስፒታል ሃሮማያ ከሰት ለመጃ ደሰከሳ ለሚያፉዷል
6 ሰዎች ናቸው። ከነዚህ ውስጥ 4 ሞተዋል። ከዚያ በኋላ የአወዳይ ከተማና የገጠር ሰዎች ወደ ከተማው መጥተው የገደለን አይኖርም ብለው ሲናገሩ ሰውየውን በኦራል መኪና ይዘው ተሄዱ።
ሌላው ከአወዳይ ከተማ ያነጋገርናቸው ነዋሪ አቶ ቶላሂካ ዛሬ ከተገደሉት ውስጥ የቀብራቸው ስነ ስርዓት የተፈጸመ እንዳሉ ገልጸውልናል።
ነመለ መቀዳሚት የሰነ ወርቅ ደግሞ
ተመተው የተገደሉ 2 ሰዎች ማለት አንደኛ ፈንዲሼ የሚባል ሰው፣ ሁለተኛ ሰይፈዲን አሰቡ የሚባለውን ለመቅበር ነው እዚህ የተገኘ ነው። የገደላቸው ያወዳይ ቀበሌ 02 ሊቀመንበር አብዲ እንድሪስ ነው። 3ቱን የገደላቸው ሌሎቹንም ደግሞ የአጋዚ አባል መሐመድ አባቃሲም የሚባል የመልካ በልአ ተወላጅ።
ዛሬ ባወዳይ ከተማ ተፈጸመ ስለተባለው ግድያ ያካባቢው ባለ ስልጣናት የበኩላቸውን እንዲገልጹልን ለመጠየቅ ወደ ተለያዩ መስሪያ ቤቶች ስልክ ደውለን ነበር። እነርሱም የሃሮማያ አስተዳደር ኃላፊ አቶ አሪፍ የእጅ ስልካቸውን ካነሱ በኋላ ዘግተውታል። የአወዳይ ከተማ አስተዳዳሪ አቶ መሐመድ ዳውድ ስልካቸው አይነሳም። የአወዳይ ፖሊስ ቢሮ ኃላፊ ኮማንደር ፎአድና የሃሮማያ ፖሊስ ኢንስፔክተር ጀማል አሊይ ስልካቸው አይነሳም። የሆነ ሆኖ በጥይት የቆሰሉም ሆነ የተገደሉ ሰዎች ወደ ተወሰዱበት የሃሮማያ ሆስፒታል ስልክ ደውለን የሆስፒታሉን የሕክምና ጉዳዮች ኃላፊ ዶክተር መሐመድ አቡበከርን አነጋግረናል።
ካን ዱአን ጆሌ አፉሪ ሳሳኒ ከርኮ ተመኒ
የሞቱት 4 ልጆች ናቸው። በጥይት ነው የተመቱት። እኛ ዘንድ ሳይደርሱ መንገድ ላይ ነው የሞቱት። ሌሎች 3ኛ ሆስፒታል እየታከሙ ነው። ከሞቱት ውስጥ 2ቱ እድሜያቸው 15 እና 12 ዓመት ይሆናሉ። ሌሎች ከነርሱ የሚበልጡ ወጣቶች ናቸው። ሁሉም ወንዶች ናቸው።
በዚህ ጉዳይ ላይ የአስተዳደር እና የፖሊስ መልስ ለማግኘት ጥረታችንን እንቀጥላለን።
ክቡራትና ክቡራን አድማጮች በ19 በ22 እና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአርብ ምሽት ዝግጅት ነው እያደመጣችሁ ያላችሁት። በፌስቡክ እና በትዊተር ቪኦኤ አምሃሪክ ላይ እንገኛለን። በናይል ሳትም እንደዚሁ ቪኦኤ 24 ላይ ታገኙናላችሁ። ክቡራትና ክቡራን አድማጮች ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ነው። ዩናይትድ ስቴትስ ኦፍ አሜሪካ ከሁለት ቀናት በኋላ የነጻነት ቀኗን ታከብራለች።
ሰኞ ጁላይ 4 ወይም
ሐምሌ 4
የነጻነት ቀን ነው።
ሐምሌ ገባን እንዴ?
ሐምሌ 4 እንደ አውሮፓውያን አቆጣጠር በአገሩ
ሰኔ 27 ማለት ነው በኢትዮጵያ አቆጣጠር። እና እስቲ ከዛ ጋር የተያያዘ አንድ ሙዚቃ እንጋብዛችሁ። አሜሪካ የሚል በኔል ዳይመንድ።
the eye of the storm. Home to a new and a shiny place. Make our bed and we'll say our grace. Freedom's light burning warm. Freedom's light burning warm. Everywhere around the world, they come to America. Every time that flag's unfurled, they come to America. Got a dream to take them there. They come to America. Got a dream they come to share.
Yeah, Neil Diamond in America. ደመጥነው ቀጥለን የምናቀርብላችሁ ዝግጅትም በዩናይትድ ስቴትስ ምርጫዎች የትውልደ አፍሪካ አሜሪካውያን ሚና ምን ይመስላል የሚል ነው። ሰለሞን
በዩናይትድ ስቴትስ የሚኖሩ አፍሪካውያንና መሰረታቸው አፍሪካ የሆነ አሜሪካውያን በአዲሲቱ ሀገራቸው ወይም በተወለደባትም ሊሆን ይችላል ድምጽ በመስጠት በፖለቲካ ሂደቱ ውስጥ ያላቸው ተሳትፎ እየጨመረ ሄዷል። በአሜሪካ ድምጽ የአፍሪካ ዝግጅት ክፍል የተሰናዳ ውይይት ነበረ ሰሞኑን። በዚህ ውይይት ላይ የተሳተፉ የማህበረሰቦች የምርጫ ተሳትፎ
ትናንትና በኋላ ነበር
የተካሄደው ውይይቱ እና ኢትዮጵያውያን ከሌሎችም የአፍሪካ ሀገሮች እንደዚሁ መሰረት ያላቸው ዩናይትድ ስቴትስ ውስጥ ያሉ የፖለቲካ ሂደት ውስጥ የሚሳተፉ ለራሳቸውና ለልጆቻቸው የወደፊት ሕይወት ስኬት ወሳኝ እንደሆነ ይናገራሉ። የሀገሪቱ የፖለቲካ እንቅስቃሴ ሄኖክ ሰማግዜር ዝርዝሩን ይዟል።
በዩናይትድ ስቴትስ ከ1.2 ሚሊዮን በላይ ከአፍሪካ የመጡ ነዋሪዎችና አሜሪካዊ ዜጎች አሉ። የማህበረሰቡ መሪዎች ቁጥሩ በዩናይትድ ስቴትስ የተወለዱትን ስለማያካትት ከዛም በላይ ነው ሲሉ ያስረዳሉ። ለመሆኑ አፍሪካውያን፣ ኢትዮጵያውያን፣ አሜሪካውያን በዩናይትድ ስቴትስ ምርጫ ያላቸው ተሳትፎ ምን ያህል ፋይዳ አለው? ዶክተር መና ደምሴ በጥቁር አሜሪካውያን ምክር ቤት የድጋፍ ሰጪ ተቋም የጥናትና ፖሊሲ ባለሙያ ናት።
We are about 4% of the total foreign born population. We're also about 4% of the black population.
በሌላ ሀገር ተወልደው ወደዚህ ከመጡ አሜሪካውያን መካከል እኛ 4% የሆነ ድርሻ አለን። የአፍሪካ አሜሪካዊ ድምጽንም በ4% ወክላለን።
በዩናይትድ ስቴትስ የፕሬዝዳንታዊ የክልል ምክር ቤቶችና የከተማና አካባቢ አስተዳደር ምርጫዎች አፍሪካውያን በእጩነት በድምጽ መስጠትና በመደራጀት ይሳተፋሉ። ለመሆኑ የአፍሪካውያን የምርጫ ተሳትፎ በአጠቃላይ የአፍሪካ አሜሪካውያን የምርጫ ተሳትፎ በዩናይትድ ስቴትስ ምን ይመስላል? ዶክተር መናት አስረዳለች።
Upwards of 130-132 million people came out to vote in
ከ130 እስከ 132 ሚሊዮን ህዝብ በላይ እንደ አውሮፓውያኑ ዘመን አቆጣጠር በ2008 እና 2012 ድምጽ ሰጥቷል። ይህ ድንቅ ታሪካዊ ክስተት ነው። ከዚህ በላይ ጉዳያችን ብለን ያዝናቸው ፖሊሲዎች ምናስረዳበት መንገድም ነው።
አፍሪካውያን በዩናይትድ ስቴትስ የፖለቲካና ማህበራዊ ሂደቶች የሚያደርጓቸው ተሳትፎዎች በእያሉበት መደራጀትና ከአካባቢ ምክር ቤት አንስቶ እስከ ፕሬዝዳንታዊ ምርጫዎች ተደራጅተው መሳተፍ እየጀመሩ ነው። ስራው ግን ብዙ ይቀረዋል። በትውልድ ጋናዊ የሆኑት ኒያኩቴ የአፍሪካዊ አሜሪካዊን ቡድንን ይመራሉ። ድምጽ ከመስጠት ባለፈ የተደራጁ የፖለቲካና የማህበራዊ ፍትህ ጉዳዮች በፖሊሲ ቀርጾ ድምጽን ማሰማት ያስፈልጋል ይላሉ።
We need to have a voice for our community.
ማህበረሰባችን የራሱ ድምጽ ያስፈልጋዋል።
We need to develop a voice that is clear, that is loud, that's
ድምጻችን ምን እንደሆነ በአግባቡ መቅረጽ ይገባናል። ድምጻችን ግልጽ ጠንካራና ፖለቲከኞች ሲሰሙት የሚያስደነግጣቸው ሊሆን ይገባል።
በፖለቲካ መደራጀት በመርጫ ዘመን ብቻ ሳይሆን በሌሎች ወቅቶችም የምጣኔ ሀብትን በመገንባት ሁሉን አቀፍ የፖለቲካ ስልት ቀርጾ ጉዳይን ማስረዳት ለአፍሪካውያንም ሆነ ለሌሎች አሜሪካውያን ወሳኝ የዜግነት ተሳትፎ አምዶች ናቸው። ሚካኤል እንዳለ የቴክኖሎጂ ስራ ፈጣሪ ነው። በፕሬዚዳንት ኦባማ ቀዳሚ የመረጡኝ ዘመቻ ላይ ኢትዮጵያውያን ለኦባማ የተሰኘ ቡድን መስርተው ገንዘብና ድጋፍ አሰባስበዋል። በሚኖሩባት ሀገር የፖለቲካ ሂደት መሳተፍ ይላል የዜግነት የውዴታ ግዴታ ነው።
እዚህ ሀገር የሚኖር ሰው መምረጥ ግዴታው ነው፣ መብቱም ነው፣ ግዴታውም ነው።
የዩናይትድ ስቴትስ ህገ መንግስት ለፕሬዝዳንትነት ካልሆነ በስተቀር በሌላ ሀገር የተወለዱና አሜሪካዊ ዜግነት ያገኙ ሰዎች ለሰባት ዓመታት ያህል ዜጋ ሆነው ከቆዩ የመመረጥ መብት እንዳላቸው ይደነግጋል።
እናመሰግናለን ሄኖክንና እንግዶቹን። ዝግጅታችን የአርብ ምሽት ዝግጅታችን እስከ 4 ሰዓት ድረስ ይቀጥላል። አድማጮች አብራችሁ እንድትቆዩ ከአክብሮት ጋር ነው የምንጋብዛችሁ። ከሰለሞን አባተ ጋር ቆንጂት ታዬ ነኝ። ዝግጅታችንን ብርሃን ኃይሉ ትመራለች። አሁን የሚቀጥለው አፍሪካ በጋዜጦች ይሆናል። አዘጋጅና አቅራቢ አዳነች ፍስሐዬ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የጅቡቲ ወደብ በኢትዮጵያ የእህል ጭነት እንደተጣበበ ተገለጸ፣ ብሪታንያ ከአፍሪካ ህብረት እንድትወጣ ድምፅ የሰጡ ትውልድ አፍሪካ እንግሊዛውያን ዓላማ የሚሉት ርዕሶች ነው በዛሬው ቅንብራችን የምንመለከተው። አይሪን በሚል አጽሮት የሚታወቀው ስለ ሰብአዊ ጉዳይ ዜናና ትንታኔ የሚያቀርበው የተባበሩት መንግስታት ድርጅት የዜና ስርጭት ኢትዮጵያ ድህነትን ለመዋጋት ድህነትን እየተዋጋች ነው በሚል ርዕስ ባወጣው ጽሑፍ የጅቡቲ ወደብ በአብዛኛው የሚያገለግለው ከኢትዮጵያ የሚወጡና ወደ ኢትዮጵያ የሚገቡ ጭነቶች እንደሆነ ያወሳል። ለኢትዮጵያ የጅቡቲ ወደብ አስፈላጊነት ቀጣይ የሚሆነው እየተጠናከረ በመሄድ ላይ ባለው ኢኮኖሚዋ ምክንያት ብቻ ሳይሆን ኢትዮጵያ ውስጥ ገብቶ በነበረው ከባድ ድርቅ ምክንያት በምግብ ረድኤት የተሞሉት መርከቦች ጭነታቸውን ማራገፍ ስለሚኖርባቸው ነው ይላል ጽሑፉ። ካለፈው ሐሙስ ወዲህ እንኳን 16 መርከቦች 609,000 ሜትሪክ ቶን የሚሆን የስንዴ፣ የገብስና የዘንጋዳ ጭነት ለማራገፍ እየተጠባበቁ ነው። 128,000 ሜትሪክ ቶን ስንዴ፣ ዘንጋዳና ማዳበሪያ የጫኑ አራት መርከቦች ደግሞ ጭነታቸውን እያራገፉ መሆናቸውን ዘገባው አክሏል። በአንዳንድ የሀገሪቱ ክፍሎች መኸር ከ50 እስከ 90 ከመቶ በመሰናከሉ ከሰሃራ በመለስ ካሉት የአፍሪካ ሀገሮች ትልቋ ስንዴ ተጠቃሚ የሆነችው ኢትዮጵያ የደረሰባትን የምግብ እጥረት ለማቃለል ስትል የስንዴ ግዥውን ከፍ ለማድረግ ተገዳለች ካለ በኋላ ጽሑፉ የወደቡ ባለሥልጣኖች ቀድሞ መራገፍ ያለበት የትኛው መሆኑን መወሰን እንደሚያስቸግራቸው የጅቡቲ ወደቦችና የነጻ ቀጠና ሊቀመንበር እንዲሁም ዋና ስራ አስፈጻሚ አቡበከር ዑመር መናገራቸውን ጠቁሟል። የምግብ ጭነቱን ማራገፍ እናስቀድም ቢባል ለመጪው መኸር የሚያስፈልገው ማዳበሪያ ለአርሶ አደሮቹ በጊዜው ላይደርስ ነው ሲሉ ዋናው ስራ አስፈጻሚ ያላቸውን ችግር አመላክተዋል። በዛ ሐሩርና ቃጠሎ በዛም ላይ በሮመዳን ጾም ወቅት ያንን ሁሉ ጭነት ማራገፍ ቀላል እንዳልሆነ አቶ ዳዊት ገብረአብ የተባሉ ባለሥልጣን ሲያስረዱ ሰራተኞቹ እንዴት እንደሚችሉት አላውቅም ማለታቸውን ጽሑፉ ጠቅሷል። 90% የሚሆነው የኢትዮጵያ ንግድ በጅቡቲ ወደብ በኩል ነው የሚወጣውና የሚገባው። በአሁኑ ወቅት 11 ሚሊዮን ቶን ጭነት ሲሆን በሚቀጥሉት 3 ዓመታት ውስጥ ደግሞ ወደ 15 ሚሊዮን ቶን ከፍ እንደሚል ይገመታል። ኢትዮጵያ በጅቡቲ ወደብ ላይ ብቻ የመወሰኑን ጉዳይ ለማቃለል ስትል ራስ ገዝ ከሆነችው ሶማሊላንድ ጋር ግንኙነት ለማጠናከር ካለፉት 2 ዓመታት ወዲህ ብዙ የመግባባት ተግባሮች ሲያከናውኑ ቆይተዋል። በቅርቡ በተደረገው ስምምነት መሰረት ኢትዮጵያ ወደ ሀገር ከምታስገባው ሸቀጣሸቀጥ 30% የሚሆነው በበርበራ ወደብ በኩል እንደሚንቀሳቀስ ይታመናል። ለ30 ዓመታት ያህል ብዙም ጥቅም ላይ ሳይውል የቆየውን ወደብ ለማደስና ለማስፋት 442 ሚሊዮን ዶላር እንደሚፈጅና አንድ የዱባይ ኩባንያ እንደሚያከናውነው በርበራ ወደብ ሌላው አብይ የአፍሪካ ቀንድ የንግድ መናኸሪያ ወደ መሆን እያመራ መሆኑን አይሪን ላይ የወጣው ጽሑፍ አውስቷል። ያም ሆነ ግን ፍላጎቱን ሊያሟሉ የሚችሉ በቂ የጭነት መኪናዎች ባለመኖራቸው አሁንም ችግር እንደሚኖር ዑመር ሳይገልጹ አላለፉም። በአሁኑ ወቅት በየቀኑ 1500 የሚሆኑ የጭነት መኪናዎች ከጅቡቲ ወደ ኢትዮጵያ ያመራሉ። ከ4 ዓመታት በኋላ ደግሞ ብዛታቸው በቀን በ8000 የጭነት መኪናዎች ከፍ ይላል ተብሎ ይገመታል። በጅቡቲ ከተማ ከሚኖሩት በርካታ ኢትዮጵያውያን ነጋዴዎች አንዳንዶቹ አገራቸው ያሉ ሆኖ እንደሚሰማቸውና ከድሬዳዋና ከጅግጅጋ ከተሞች ጋር እንደሚመሳሰል ይናገራሉ። ኢትዮጵያና ጅቡቲ በአንድነት እየሰሩ መሆናቸውንም ያወሳሉ። የጅቡቲ የኢኮኖሚ የፋይናንስና የኢንዱስትሪ ሚኒስቴር አማካሪ ሳሚር አደንም በኢትዮጵያና በጅቡቲ መካከል የመሰረተ ልማት ውህደት እንዳለ ሲያብራሩ ሁለቱ መንግስታት የጋራ የሆነ የልማት አጀንዳ ለማዳበር እየሰሩ መሆናቸውን አይርን በሚል አጽሮት የሚታወቀው ስለ ሰብአዊ ጉዳይ ዜናና ትንታኔ የሚያቀርበው የተባበሩት መንግስታት ድርጅት የዜና ማዕከል ገልጿል። ቢቢሲ ማለት የብሪታንያ የዜና ስርጭት ኮርፖሬሽን በበኩሉ ብሪታንያ ከአውሮፓ ህብረት አባልነት እንድትወጣ ድምፅ ስለሰጡ አፍሪካውያን መጤዎች ዘግቧል። አፍሪካውያን ለንደን ውስጥ የሚኖሩት ዊሊያም ሼክስፒር ስለ ኦቴሎ ታሪክ ከመጻፉ በፊት ቀደም ብለው ነው። ከዚያ በኋላ ደግሞ የብሪታንያ ኢምፓየር ማለት ንጉሳዊ አገዛዝ እየሰፋ በሄደበት ጊዜና መስፋፋቱ ባበቃበት ወቅትም ብዙ አፍሪካውያን ለንደን ከተማን መኖሪያቸው ሲያደርጉ ቆይተዋል። ለከተማይቱ ህብረ ብሔር ገጽታም አስተዋጽኦ አድርገዋል ይላል የቢቢሲው ዘገባ። ከአምስት ዓመታት በፊት በወጣው የህዝብ ብዛት ቆጠራ መሰረት ከኢንግላንድና ከዌልስ ህዝብ 1.8 ከመቶ የሚሆኑት ጥቁር አፍሪካውያን ነን ይላሉ። ከሌሎች አውሮፓ ሀገሮች ጋር ሲነጻጸር አፍሪካውያን በብሪታንያ ለሚያገኙት እድልና የሀገሪቱ ህግ ለሚሰጣቸው ዋስትና ዋጋ ይሰጣሉ። አፍሪካውያን መጤዎች ብዙ ችግር ሊገጥማቸው ቢችልም እንደ አውሮፓ አቆጣጠር በ1976 ዓ.ም የወጣው የዘር ግንኙነት ህግ ከሚለበልበው የዘረኝነት ሐሩር ጥላ ሊሆናቸው ሞክሯል። ልጆቻቸውን አስተምረዋል፣ የእምነት ቦታዎችን ከፍተዋል፣ የህግ ከለላም አግኝተዋል ሲል ቢቢሲ ላይ የወጣው ዘገባ አውስቷል። ብሪታንያ ከአፍሪካ ህብረት አባልነት እንድትወጣ የመረጡት አፍሪካውያን የአፍሪካ ህብረት መስፋፋት በጋራ ገበያ ሀገሮችና ከዚያ ውጭ በሆኑ ሀገሮች የሚኖሩት አፍሪካውያን የሥራ ዕድል በጣም ቀንሰዋል እንደሚሉ ዘገባው ጠቅሷል። ሥራ ፈላጊዎቹ ከአውሮፓ ሀገሮች እስከሆኑ ድረስ አሰሪዎች ቪዛ የመጠየቅ ችግር የለባቸውም። ሥራ ፈላጊዎቹ እንደ ልብ የመንቀሳቀስ መብት ስላላቸው የአውሮፓ ሀገሮች ዜጎች ላልሆኑት፣ ክህሎት ላላቸውም ሆነ ለሌላቸው ሰዎች በሩ ተዘግቶባቸው ቆይቷል። አልቤኒያ፣ ቱርክ፣ ሰርቢያ፣ መሴዶኒያና ሞንቴኔግሮ የአውሮፓ ህብረት አባል ሀገሮች ለመሆን በሚጠባበቁበት በአሁኑ ወቅት አፍሪካውያን ሰራተኞች ቁልቁል ሊገፈተሩ ይችላሉ የሚል ስጋትም እንዳላቸው የቢቢሲ ድረገጽ ላይ የወጣው ጽሑፍ ጠቅሷል። ሌላው ሲነሳ የቆየው ነጥብ ደግሞ ብሪታንያ ከአውሮፓ ህብረት አባልነት እንድትወጣ የመረጡት አፍሪካውያን እንደ ሌሎቹ የአገሬው ተወላጆች እንግሊዛውያን ሁሉ የአዲስ ፈላሾች መግባት እንደሚያሳስባቸው ዘገባው ሲያብራራ የስራና የቤት ገበያዎች ይጣበባሉ የሚል ስጋት እንዳላቸው ገልጿል። አንዳንድ ሶማሌዎች ግን በሌሎች የአውሮፓ ሀገሮች ካሉት የሶማሊያ ተወላጆች ጋር ባላቸው ግንኙነት ምክንያት ብሪታንያ በአውሮፓ ህብረት አባልነት እንድትቀጥል መምረጣቸውን ቢቢሲ ድረገጽ ላይ የወጣው ጽሑፍ ዘግቧል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አድማጮች፣ አሁን ቀጣዩ ዝግጅት እሰጥ አገባ።
በኢትዮጵያ የዲሞክራሲ ስርዓት ግንባታ የተቃውሞ ድምጾች ሚና፣ እድሎችና ፈተናዎች በሚል ርዕስ የተጀመረና በልዩ ፕሮግራም ሳቢያ ሳይጠናቀቅ የቆየ ተከታታይ ፕሮግራም የመጨረሻ ክፍል ነው። እሰጥ አገባ ለምሽቱ ይዞ የቀረበው ትኩረት በኢትዮጵያ የፍትህ ስርዓትና ህጎች ከቅርብ ጊዜ ሁኔታዎች አንጻር ሲታዩ የክርክሩ ተሳታፊዎች አቶ እስራኤል ፈይሳ ከቶሮንቶ ካናዳ፣ አቶ ጸጋይ አረፈ ከፊላዴልፊያ ዩናይትድ ስቴትስ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። በቀደመው ፕሮግራም አቶ እስራኤል ህጎቹ ማንኛውንም ሰው ተጠያቂ ማድረግ በሚችሉበት መንገድ ተመቻችተዋል ሲሉ በሚተቹበት ነው ክርክሩ የተገታው። ቀደም ሲል ሁለት ነጥቦችን ብቻ ላንሳ ይላሉ።
ሁለት ነጥብ ላይ ብቻ ልንገር። አንደኛው እየወጡ ያሉት ህግጋት እኔ እናንተ እዚህ ቁጭ ብለን የምንነጋገርን ሰዎች በህግ እንድንጠየቅ በሚያደርግ መልኩ ተቀርጿል። በተለይ የፕሬስ ህግ ተብሎ ያለው ጸረ ሙስና፣ ጸረ ሽብር ተብሎ እየተጻፉ ህግጋት ማንኛውም መንገድ ላይ ያገኘኸውን ሰው ይዘህ እንድታስገባ እንድታስር ተደርጎ ነው ተስተካክሎ የተቀመጠው።
ይቅርታ ጣልቃ መግባት አለብኝ። እንዴት ነው ማንኛውንም ሰው በህግ ሊያስጠይቅ የሚችሉት የእነኚህ ህጎች አጻጻፍ?
ለምሳሌ ስለ ተቃዋሚ ስለ ተናገርክ ትታሰራለህ። ስለ ተቃዋሚ ፓርቲ ወይም ደግሞ ጦርነት እያካሄደ ስላለ የሆነ ግሩፕ አሁን እኔ እናንተ እንደምንነጋገረው ስለ ተናገርክ ወይም ስለ ጻፍክ ትታሰራለህ። ፌስቡክ ላይ ኢህአዴግ ጥሩ ነገር እያደረገ አይደለም እነ ከሌ ደግሞ ጥሩ እያደረጉ ነው ተብሎ ተጻፈ ነው ግፊት ቀርቦ እየተጠየቀ ያለው እና ህጉን ሰፋ አድርገው የማንንም ነጻነት ወስዶ ጥያቄ ውስጥ እንዲያስገባ ተደርጎ ነው የተቀመጠው። አንደኛ ይሄ ነው። ሁለተኛው ነጥቤ ህጉ ጤነኛ ነው ብትል ራሱ ደግሞ ማለት ነው ህጉ ጤነኛ ነው ብለህ ብትወስድ ራሱ ኢህአዴግ በህግ መስመር በህግ ባለሙያ ሰዎች እንዲጠየቁ ሳይሆን እያደረገ ያለው በደህንነት ሰዎች ወጥመድ አዘጋጅቶልህ ማስረጃ ያዘጋጅልሃል አንተ እንደዚህ አይነት ነገር ማድረግ። እኔ በተጨባጭ የማውቀውን ልንገርህ፣ የሰው ቤት ሄዶ ፈትሸው ምንም ነገር ሲያጡ ራሳቸው ይዘው በሄዱት ወረቀት ሰው ይዘው ያስራሉ። ይሄ ማለት ነው አንደኛ ህጉ ሰፋ ተደርጎ ማንንም እንዲያስጠይቅ ተደርጎ የተቀመጠ፣ ሁለተኛ ደግሞ ስርዓቱን ማኒፑሌት ተደርጎ ማንንም ከተጠያቂነት ውጪ እንዳይሆን የፈለጉት ሰው ማለት ነው መጠየቅ እንዲችሉ ተደርጎ በአሰራር ደረጃ ፍትህ እንዳይኖር ተደርጎ ነው ያለው እና የህግ ችግር የለብንም፣ ፍትህ ግን በአገሩ የለም።
አቶ ጸጋዬ
እንግዲህ ያው አቶ እስራኤል ትንሽ ደምሰስ ባለ መልኩ ነው ያቀረቡት እና ትንሽ ይከብዳል። እንግዲህ የአመለካከት ጉዳይ ነው። ምናልባት እርግጥ ነው ሁላችንም እንደምናውቀው ኢትዮጵያ ውስጥ አሁን ለምሳሌ የጸረ ሽብር ጉዳይን በሚመለከት የወጣ ህግ አለ። የፕሬስን ህግ በሚመለከት ደግሞ የወጣ ህግ አለ። እኔ እንደማስተውለው እና እንደምከታተለው ከሆነ ግን የኢትዮጵያ መንግስት ራሱ ስለ መንግስት መጥፎ የተናገሩ ወይም ኢህአዴግን የተቃወሙ ወይም ስለ ኢህአዴግ መጥፎ ነገር የተናገሩ ብቻ በሚለው ሰዎችን ማሰር ቢጀምር ምናልባት እስር ቤቶቹ በቂ ላይሆኑ ይችላሉ። ምክንያቱም ሁላችንም እንደምናውቀው አገር ቤትም ውስጥ ሆኖ የግድ እንኳን አሁን አጋጣሚ ሆኖ ለምሳሌ እነ ዶክተር መራራ ጉዲና ወይም እነ ልደቱ አሁን በፓርላማ የታቀፉ ባይሆኑም ነገር ግን ከውጭ ሆነውም በሚናገሯቸው ነገሮች ብንመለከት ወይም አንዳንድ ሌሎችም ሰዎችም ይጽፏቸውን ኢቨን ሪፖርተር ጋዜጣ እንኳን እዛው አገር ቤት ሆኖ ብዙ ነገር መንግስትን በሚነቅፍ ደረጃ ይጽፋል እና እንደዚህ ሚዛናዊ ቢሆን አስተያየታችን። ምክንያቱም ከውጭ ሆነን ስንመለከተው ትንሽ ነገሩን የማጋነን አይነት መልክ ይታይብናል። አገር ቤት ውስጥ ግን ወደ 100 ሚሊዮን የሚሆን ህዝብ ያው በጣም አድርጎ ላይመቸው ይችላል ግን እየኖረበት ያለበት ሀገር ነው እና ልክ እንደ ኢመርጀንሲ አይነት ችግር እንዳለ አይነት ይመስላል። አሁን ከዚህ ውጭ ሆነን ሴታፕ እያደረገ መንግስት ሰዎችን ወደ ማሰሩ ላይ ነው የሚያዘነብለው እንደዚህ ብለን ስንናገር ማለት ነው። እንደዛ አይነት ፍላጎት እንግዲህ መንግስት ስራሱ ለምን ይፈልጋል ለምን ይኖረዋል? ምክንያቱም አስጊ ነው የሚላቸውን ነገሮች እየተከታተለ አስፈላጊ የሆነ ውሳኔ ላይ ቢደርስ ይሻላል እንጂ ዝም ብሎ ጠብጠማኝ ብሎ እንዳውጫጭኝ ሰውን ሁሉ ሲበረብር የሚውል አይመስለኝም።
አቶ ጸጋዬ ማከራከሪያ ነጥቦች ማንሳት ግድ ይላል። ዓለም አቀፍ ተቋማትን የዩናይት ስቴትስ የውጭ ጉዳይ ሚኒስቴር አመታዊ ሪፖርትን መነሻዎች በማድረግ ነው በተጨባጭ በጥናት ተደግፉ የቀረቡትን ነው ለማከራከሪያ የማነሳው። በጋዜጠኞች ስር ቀዳሚውን ስፍራ የያዘች አገር ናት። ስለዚህ ጋዜጠኞች የሚታሰሩባት አገር ናት ብሎ ለማለት የሚያስደፍር መሰረት አለ። ሂዩማን ራይትስ ዋች ያወጣው ዘገባ ፍርድ ቤቶች ተቃውሞውን ለማፈኛነት እየዋሉ ነው ይላል። አቶ ጸጋዬ ሌሎች ብዙ መረጃዎችም ቀርበዋል። ይሄ በእርግጥ ህጉን መሰረት ያደረገ ነው? እነኚህን ጥያቄዎች ቅድም ካሉት ጋር እንዴት ማስተናገድ ይቻላል?
ሁሉም ነገር እንግዲህ አመለካከት ጉዳይ ነው። በነገራችን ላይ ሂዩማን ራይትስ ዋች፣ አምነስቲ ኢንተርናሽናል፣ ኦክላንድ ኢንስቲትዩት እንደዚህ አይነት ትልቅ ሬፒቴሽን ያላቸው የውጭ ድርጅቶች በአንዳንድ መልኩ ሲታይ ትኩረታቸው እንደ አጋጣሚ ሆኖ ደግሞ አሁን ኢትዮጵያ እያደረገችው ባለችው ለማደግ እየሞከረች ባለችበት ደረጃ ላይ ማለት ነው ትንሽ የሚጋጩባቸው ይመስለኛል። ምክንያቱም ምንድን ነው እነሱ ምኞታቸው እንደነ ሂዩማን ራይትስ ዋች ያሉት ምናልባት እንግዲህ ኢትዮጵያ ጥሩ ሆና እንድታድግ ጥሩ የዲሞክራሲ ሀገር እንድትሆን ብለው የሚያስቡ ከሆነ ከልባቸው ነገር ግን ልክ እንደ በቃ እንደ አንድ የሆነ አብሻቂ ሰው አለ አይደለ? ከኋላ እየተከተለ ምናምን እናንተ እንደምንም ተሸጋግረ ተኩሰህ ምን ብለን ያደረከው በቃ ሱሪህን ይኸውልህ ሱሪህ እንዴት እንዳጠረ ስታስጠላ ምናምን የሚል አይነት ነገር አርጌ አያቸዋለሁ። ምክንያቱም እነሱ ሙሉ ስዕሉን ለመመልከት በቂ ዝግጅትም ሆነ በቂ ፍላጎት ያላቸው አይመስለኝም።
ምናልባት ወደሚቀለው አቅጣጫ ልውሰዶት። የተወሰኑት ዘገባዎች ከኢትዮጵያ አጋር ከሆነው እርሶም የሚገኙበት የዩናይት ስቴትስ መንግስት የዓለም ሀገራትን የሰብአዊ መብት አያያዝ በሚያወጣበት ሪፖርቱ የኢትዮጵያን ሁኔታ ዝርዝሮ ጽፏል። የዩናይት ስቴትስ መንግስት የኢትዮጵያ ወዳጅ ሀገር መሆኑ ይታወቃል። እስከ $1 ቢሊዮን የሚደርስ በየአመቱም በእርዳታና በተለያዩ መንገዶች እንደሚሰጥ ይታወቃል። ያስ መረጃ በቂ ሊሆን አይችልም?
ይሄ መረጃ ተብሎ የሚቀርበው ነገር የሚጎለው አንድ ጉልህ የሆነ ነገር አለ። ያ ምንድን ነው? ከሀገሪቱ ነባራዊ ሁኔታ ጋር የማጣቀስ ጉድለት ነው። በትክክል እነሱ የሚያቀርቡት መረጃ ላይ ለምሳሌ አሁን ጋዜጠኞች ወይም ደግሞ ሌላ የሰብአዊ መብት ተከራካሪ ግለሰቦች ለእስር ወይም ለፍርድ ተዳርገዋል ብለው በሚናገሩበት ሰዓት እያደረጉ የሌሉት ነገር ምንድን ነው? ሀገሪቱ ህዝቤንና በአጠቃላይ የወደፊት እድልን ለመወሰን የምችልበት መንገድ ይሄ ነው ብላ በቀረጸችው ህግ ማለት ነው። አቶ እስራኤልም ሲሉ እንደነበሩ በየጊዜ የሚወጡ ህግጋት አሉ። እነዛን እየተከተለች በምታደርጋቸው የስራ አካሄዶች ላይ በሁኔታዎች ላይ በሚገኙ ጋዜጠኞች ለምሳሌ ሊታሰሩ የሚችሉበት ሁኔታ ሊኖር ይችላል። ግን ሁሉም የጻፈ ጋዜጠኛ እንዳልታሰረ በጣም በጣም ግልጽ ነው። ኢትዮጵያ ውስጥ እንግዲህ ምናልባት የቅርብ ጊዜ ሚዛን ካለን በየመደብሩ በየቦታው በየምትሄድበት ቦታ ላይ ብዙ የተጻፉ ነገሮች ብዙ ልሳኖች አሉ የሚሸጡ በየመንገዱ ላይ እና ያንን ሁሉ የጻፉ ሰዎች መቼም ታፍሰው አልታሰሩም። ስለዚህ ያንን በሚመለከት ነው እኔ ትንሽ ወደዛ ለመመለስ ሞክረው እና አንዳንድ ጊዜ ደግሞ አንዳንድ ሀገሮች በቃ ካላቸው ውስጣዊ ሁኔታ አንጻር ሴንሲቲቭ የሚሆኑበት ነገር ሊኖር ይችላል። ምናልባት ሳይቃጠል በቅጠል የሚሉበት ሁኔታ ሊኖር ይችላል።
አቶ እስራኤል፣ አቶ ጸጋዬ እነኚህ ተቃውሞዎች የፖለቲካ አቋም በምክንያትነት የሚቀርብባቸው ገልጠዋል። የሰብአዊ መብት ተቋማቱም ጉድፍን ብቻ ነቅሰው የሚያወጡ ናቸው፣ አዎንታዊ አመለካከት ቢኖራቸው ይህም ባላደረጉ ብለዋል። የዩናይት ስቴትስ መንግስትንም ጨምሮ ከአገሪቱ ነባራዊ ሁኔታዎች ጋር ያለመዛመድን ተተችተዋል። ምን ይላሉ?
እንግዲህ ሳይቃጠል በቅጠል ብሎ እርምጃ የተባለው እኔ በበኩሌ ሳይቃጠል በቅጠል መያዝ ያለበት ኢህአዴግ ነው። ጋዜጠኞች የምታሰሩባት ሀገር ናት ስንል ጋዜጣ መንገድ ላይ የለም ማለት አይደለም። በነገራችን ላይ በራሳቸው ኮንሽንስ በሚያውቁት በሚያምኑበት በሙያቸው በተጨባጭ መረጃ ተደግፈው ጋዜጠኞች መጻፍ አይችሉም እያልን ነው። አይ መንገድ ላይ የሆኑ ጋዜጦች አሉ፣ ኢኬል የሚባልና ኢኬል የሚባል ጋዜጣ አለ የሚለው አነጋገር እኔ የሚታየኝ ጠቅላላ ካልተጠጋ እንናገር የሚል ነገር ነው የሚመስለው። የሀገር ሰላም ነው፣ ስንት ሚሊዮን ህዝብ እየኖረ ነው የሚለው አባባል የታሰሩት በ10,000 የሚቆጠሩ ሰዎች በቂ አይደለም የሚል ነው ይመስል። እኔ እንደ ቀልድ ነው የማየው ይህንን። በፍጹም እንደዚህ ማሰብ አንችልም። አልአግባብ የታሰረ አንድ ሰው ካለ ሊያነጋግረን ይገባል። በኢህአዴግ ቤት ደግሞ እኔ እንጃ እስር ቤት እየበቃቸው አይመስለኝም። እኔ ድሮ አገር ቤት ስሰራ ቀበሌ ሊቀመንበር ቤት ውስጥ ያሰረበትን ሁኔታ በፋይል ነው የማውቀው። ይሄ በወሬ አይደለም፣ ምስክር መጥቶ የመሰከረበትን ሁኔታ ነው ያየሁት። 10 ሰው ኢኬል የሚባል ሊቀመንበር ቤት ውስጥ ለ2 ሳምንት ታሰርን ብሎ ነው ምስክር የነገሩኝ። ኢህአዴግ ሰውን የሚያስርበት ቦታ እስኪያጣ ድረስ እያሰረ ነው ያለው ሁላችንንም ለማሰር። እውነትን አቶ ጸጋዬ እንዳለው አቅሙ የለውም፣ ቦታም የለም። እየሆነ ያለው ነገር ምንድን ነው? ሰው እንዳይቃወም መጀመሪያ በጠመንጃ ከዛ በሰላማዊ መንገድ እንዳይዋጋ ነው ያደረጉት። እየሆነ ያለው ነገር ምንድን ነው? ሳይቃጠል በቅጠል መያዝ ያለበት ኢህአዴግ በፍጹም ከተፈጥሮ ውጭ የሆነ ነገር ነው። ሰው ሁለቱንም መንገድ ታፍኖ መቀመጥ አይችልም። ሳይቃጠል በቅጠል መያዝ አለበት የኢትዮጵያ ጉዳይ።
መልካም። የቀደመውን ክፍላችንን በዚሁ መቋጨት ሊኖርብን ነው። ፍትህ እና የዜጎች መብት አያያዝ በኢትዮጵያ የመጀመሪያውን ክፍል በዚሁ እንቋጫለን። አቶ እስራኤል ፈይሳ ከካልጋሪ ካናዳ፣ አቶ ጸጋዬ አረፈ ከዚህ ከዩናይት ስቴትስ ከፊላደልፊያ ለጊዜያቸው አመሰግናለሁ።
ይደርስልኝ።
አመሰግናለሁ።
የተከበራችሁ አድማጮች፣ እኛም ለምሽቱ ያሰናዳናቸውን ዝግጅቶች በዚሁ እናጠናቅቃለን።
በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸው እና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባተና
ቆንጂት ታየነን አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም።